ጌታ ይመስገን። ያው ዛሬ ሌላ ፕሮግራም ስላለ ነው በኋላ ቦታው ስለሚፈልግ ነው የፈተነው። ትንሽ ትንፋሽ እንደምትፈልጉ አቃለው ሁላችንም እንፈልጋለን። ግን ደሞ አንዳንዴ እንደዚህ ሆነ። ስለዚህ ያው እንደ ደሃ ቀብር ማፋጠን ነው ዛሬ የተያዘው ማለት ነው። ምን ሊሉኝ ነው? የትምህርታችን ርዕስ የእግዚአብሔር ሉዓላዊነትና የሰው ኃላፊነት the sovereignty of God and responsibility of man. ይሄ አሟጋች ሐሳብ ነው። አሟጋች ሐሳብ ማለት ቤተክርስቲያንን ወንጌላውያን ቤተክርስቲያንን ወይም ወንጌላዊት ቤተክርስቲያንን ከሪፎርሜሽን ጀምሮ ኦልሞስት ለ500 ዓመት ሲያሟግት የኖረ ሐሳብ ነው። ስለዚህ ምን ተጠብቃለህ ውጤት ብትሉኝ ሙግት ነው የምጠብቀው። ምክንያቱም የእግዚአብሔር ሉዓላዊነት ሲባል የሆኑ ነጥቦችን አርገው ቴዎሎጂካሊ ፍሬምወርክ ያበጁ ቡድኖች አሉ። ኢዝም አለ። እኔ ኢዝም በቃ አለ በቃ በእግዚአብሔር ቤት ውስጥ አለ ኢዝም። ስለዚህ የኢዝም ትግል ይሆናል። ካልቪኒዝም አርሚኒያኒዝም የሚባሉ ትግሎች አሉ። እንዳለ መታደል ሆኖ እንደው እግዚአብሔር በጣም የረዳ ሰው ኢዝምን አጥብቆ የሚጠላ ሰው አጥር ላይ ሆኖ እንጂ ወደንም ሆነ ሳንወድ አንድ ጎራ ውስጥ ስንገባ እንገኛለን። የኔን እንትን ብዙ ራሴን ከማጋለጤ በፊት ወደ ትምርቱ ልመለስ። ሂስቶሪካሊ ያው የዛሬ 500 ዓመት በሪፎርሜሽን እንቅስቃሴ ከነ ማርቲን ሉተር ከነ ዝዊንግሊ ከነ ካልቪን ከሌሎችም በኋላ ድነት በእምነት ብቻ በጸጋ ብቻ ክርስቶስ ብቻ የእግዚአብሔር ቃል ብቻ ለእግዚአብሔር ክብር ብቻ የሚባል አምስት ብቻዎች ነበሩ። ታድሶ ያመጣልን አምስት ብቻዎች ሶላ ስክሪፕቱራ መጽሐፍ ቅዱስ ብቻ። የቤተ ክርስቲያን ትራዲሽን ከመጽሐፍ ቅዱስ ቀጥሎ ነው እንጂ በእምነት ጉዳዮች የመጨረሻው ባለስልጣን መጽሐፍ ቅዱስ ብቻ ነው። ሌላ ነገር የለም። የሚያድነው ክርስቶስ ብቻ ነው ከእግዚአብሔር ጋር መታረቂያው። በዚህ መካከል ሌሎች አስታራቂዎች በእኛና በእግዚአብሔር መካከል የሚገቡ ካህናት ምናምን አማላጆች አያስፈልጉንም። ክርስቶስ ብቻ። ቀጥሎ ደግሞ ጸጋ ብቻ ሶላ ግራቲያ። ጸጋ ብቻ የሚያድነው የሰው ሥራ አይደለም። ያኔ ከካቶሊክ ቤተክርስቲያን ጋር የነበረው እንትን በሥራ የመጽደቅ ወርክ ጀስቲፊኬሽን ስለነበረ ኖ በእምነት ብቻ ነው ተብሎ በጸጋ ብቻ ነው። እኛ ሰርተን ሳይሆን እግዚአብሔር ነፃ የሰጠው ስጦታ ነው። ጸጋ ብቻ በጸጋ ብቻ። ቀጥሎ ደግሞ በእምነት ብቻ ሶላ ፊዴ በእምነት ብቻ። ቀጥሎ ምን ቀረ? እግዚአብሔር ብቻ ክርስቶስ ብቻ ጸጋ ብቻ እምነት ብቻ መጽሐፍ ቅዱስ ብቻ። እግዚአብሔር መጀመሪያ ያላልኩት መሰለኝ አምስት ብቻዎች። ከዛ ተሄደና በሂደት ሉተራን የሚባል ነገር መጣ። ሉተራንና ሪፎርምድ ግሩፕ የሚባል አለ። ያው የሉት አይወድም። ሉተርም አጥብቆ ነበር የሚቃወመው። ካቶሊካውያኑ ሉተራናውያን ሲሉ በሱ ስም መጠቀሱ በጣም ነበር የሚያበሳጨው በነገራችን ላይ። እና አይወደውም ሉተር። ግን ሉተራውያን አለ እና ሪፎርምድ ግሩፕ አለ። ከዛ ሪፎርምድ የሚባለው ግሩፕም ሄደና የሆነበት ይሄ ነገር ብለው በአስተምሮ ላይ ሪፍሌክት የሚያደርጉ ሰዎች ሲነሱ አርሚን ጆሴፍ አርሚነስ የሚባል ሰው ነበር። ስለዚህ እነሱ አርሚኒያውያን ተባሉ። ሌሎቹ ደግሞ ካልቪኒስቶች ተባሉ። ካልቪንም በህይወቱ እያለ አምርሮ የሚቃወመው ካልቪኒስት የሚለውን ነገር ነው። እንዳለመታደል ሆኖ ግን አሁን እንደሱ ይባላሉ። አንዳንዴ ሪፎርምድ ግሩፕ ይባላል። ስለዚህ ብዙ ጊዜ ግን የሉተራና የሪፎርምድ አንጻር መሆን ሲገባው በሪፎርምድ ውስጥ ያለ የካልቪኒዝምን የካልቪን ተከታዮችና የአርሚን ተከታዮች ነው ሙግቱ። እንደው ለመግቢያ ያህል ብቻ ነው ይሄንን እንመለው እንጂ በኋላ ይሄንን አላመጣባችሁ ማይዟችሁ። ስለዚህ የእግዚአብሔር ሉዓላዊነትን በሚመለከት ብዙ ጊዜ ያንን አጉልተው የሚያነሱ ሰዎች የካልቪን ተከታዮች ተብለው ነው የሚታሰቡት። ምክንያቱም ካልቪን በጣም አጉልቶ የሚያሳየው የእግዚአብሔር ሉዓላዊነት ነው። የእግዚአብሔር ሉዓላዊነቱ ጥግ ድረስ ነው። አንዳንዴ እንዲያውም ሳስበው እግዚአብሔር በሉዓላዊነቱ ላይ ሉዓላዊነት ያለው እስከማይመስል ድረስ እግዚአብሔር በሉዓላዊነቱ ላይ ሉዓላዊ ነው አይደለም? በሉዓላዊነቱ ላይ እግዚአብሔር ሉዓላዊ ነው። He's sovereign over his sovereignty. አይደል? እግዚአብሔር በክርስቶስ ሰው ሲሆን ክብሩን ለመተው ይችላል። እሱ መብት ነው። አይደል? ራሱን ለመገደብ ይችላል። ገድቦን ይችላል። ሉዓላዊነቱንም ለሰው ፍሪ ዊል በመስጠት ሊያደርግ ይችላል። በሉዓላዊነቱ ላይ ሉዓላዊ ነው። ይሄንን መርሳት የለብንም። በሌላው በኩል ደግሞ ያለው የሰውን ኃላፊነት ቦታ ይሰጣል። ሙግቱ በዚህ ዙሪያ ነው ያለው። ዛሬ ምንድነው ማረገው? ካልቪኒዝምን አምስት መሰረታዊ ነጥቦች እንደ ካልቪኒስት ሆኜ ነው ማቀርብ። ስለዚህ መጨረሻ ላይ ጊዜ ካለ ተቃውሞ ስታቀርቡ ካልቪኒስት ሆኜ ነው መመለሰው ዛሬ ማለት ነው። ተስማምተናል? የዛሬ ሳምንት ጌታ ቢፈቅድና ብንኖር ደግሞ ካልቪኒዝምን ተቃውሜ ወይም ጉድለቶቹን ለማሳየት ሞክርና ወደሚቀጥለው አልፋለሁ፣ ወደ አርሚኒያን ግሩፕ። እሱን ከጨረስን ደግሞ የሱንም ድካም ለማየት እንሞክርና የትኛው ጋር ብንሆን ነው የሚያዋጣን የሚለውን ትንሽ የራሴን ሐሳብ አቀርብና ለእናንተ ወተዋለሁ ማለት ነው። ካልቪኒዝም ያው ሙግቱ በሙሉ ያለው የሰው ድነትን በሚመለከት ነው። አምስት ነጥቦች አሉት። ይህንን ራሳቸው አምስት ፒላሮች ብለው ነው የሚያቀርቡት። ለመያዝ በጣም ቀላል ነው። በእንግሊዘኛው ስፔሊንግ TULIP ወይም ቱሊፕ ተብሎ ይታወቃል። ሰምታችሁ ታቆ ይሆናል ብዬ ገምታለሁ። TULIP ካልቪኒዝም ባጭሩ ቱሊፕ ነው የሚባለው። ቲ ስታንድስ ፎር ቶታል ዲፕራቪቲ ወይም ዲፕራቪቲ እንዴት እንደሚደባል አላውቅም። ዲፕራቪቲም ሲሉ ሰማለሁ፣ ዲፕራቪቲም ሲሉ ሰማለሁ። ደግሞ ስኮትላንድ እንደምኖር አትርሱ። ስኮትላንድ ፓረንትስ ቨርስስ ምናምን ነው የሚሉትና ቸርች ውስጥ ሳቄ ይመጣል እና ኤን እንደዛ ነው የሚያደርጉ። ስለዚህ ወይ ቶታል ዲፕራቪቲ ወይም ቶታል ዲፕራቪቲ ማለት እንችላለን። ምን ማለት ነው? ከአዳም ኃጢአት የተነሳ የሰው ልጅ ሁሉ ነገሩ ተበላሽቷል። ሁሉ ነገሩ በመዳን ጉዳይ ላይ፣ ከእግዚአብሔር ጋር ግንኙነት በማድረግ ጉዳይ ላይ የሰው ልጅ በበደል ምክንያት ሙት ነው። ኤፌሶን 2 ላይ እንደሚለው በበደላችሁና በኃጢአታችሁ ምኖች ነበራችሁ? ሙት ነው፣ ሙታን ነበራችሁ። ስለዚህ የሰው ዘር በሙሉ ከአዳም የኃጢአት የተነሳ ሁሉ ነገሩ ሞቷል። በመንፈሳዊ ጉዳይ ላይ ሲቪክ በሆነው ነገር ላይ የሆነ ደግ ነገር ሊኖረው ይችላል። ከእግዚአብሔር ጋር ባለው ጉዳይ ግን የሰው ልጅ ፈቃዱ መንፈሳዊ ነገርን ላይፈልግ ሞቷል። አእምሮ እግዚአብሔርን ላይፈልግ ሞቷል። ሁሉ ነገሩ ሞቷል ነው የሚለው። ሎጂካል ኮንሲኩዌንስ አለው። እዚህ ላይ የተስማማ ሰው የሚቀጥሉትን አራት ነጥቦች ለመቀበል 50% ስራ ተሰርቷል ማለት ነው። የሰው ልጅ ሁሉ ነገሩ ነው የሞተው፣ እግዚአብሔርን ላይፈልግ። የተወሰኑ ጥቅሶችን ማየት እንችላለን። ሮሜ 3 ዘፍጥረት 6:5 መጀመሪያ ዘፍጥረት 6:5 እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞትም ሁል ጊዜ ፈጽሞ ክፉ እንደሆነ አየ። ሁል ጊዜ always ፈጽሞ በቃ ምንም በከፊል በምናምን አይደለም፣ ጨርሶ ሙሉ በሙሉ ሁል ጊዜ የሰው ምን ልብ ምን ሆኗል? ክፉ። የሰው ልብ ከታናሽነቱ ጀምሮ ምንድን ነው? ክፉ። በቃ የሰው ሐሳብ የተበላሸ ነው፣ ዋጋ የሌለው ነው። ኤርሚያስ 17:9 ኤርሚያስ 17:9 የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? እግዚአብሔር ነው። የሰው ልብ ከታናሽነቱ ጀምሮ ከሁሉ ይልቅ ተንኮለኛ እጅግም ክፉ። ሮሜ 3 ጥቅስ ብቻ ነው የማነበው። ሮሜ 3 ከ10 ጀምሮ ሮሜ 3 ከ10 ጀምሮ እንዲህ ተብሎ እንደተጻፈ ጻድቅ የለም አንድስ እንኳን አስተዋይም የለም፣ እግዚአብሔርን የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም አንድስ እንኳ የለም። ጉሮሯቸው እንደተከፈተ መቃብር ነው። በመላሳቸው ሸንግለዋል። የባብ መርዝ በከንፈሮቻቸው በታች አለ። አፋቸው እርግማንና መራርነት ሞልቶበታል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳቸው ይገኛል። የሰላምንም መንገድ አያውቁም። በዓይኖቻቸውም ፊት እግዚአብሔርን መፍራት የለም። አንድስ እንኳ እያለ ነው ጳውሎስ ሚያው፣ አንድስ እንኳ የለም። ስለዚህ ቶታል ዲፕራቪቲ ማለት ሰው በመንፈሳዊ ረገድ እግዚአብሔርን በመፈለግ ነገር ከእግዚአብሔር ጋር ባለው ነገር ሙሉ በሙሉ ሁሉ ነገሩ ምን ሆኗል? ተበላሽቷል። የተረፈው ነገር የለም። ሰው በኃጢአት ሲወድቅ 15ኛ ከ50ኛ ፎቅ ላይ እንደተፈጠፈጠ እንቁላል ወይ ቲማቲም መውሰድ በቃ እንደሱ ነው። ብትንትኑ ይወጣ። ማንም እግዚአብሔርን አይፈልግም። ፈቃዳችን ለኃጢአት ነው። ስሜታችን ለኃጢአት ነው። ሐሳባችን ለኃጢአት ነው። ልባችን ለአመጽ ነው። ሁሉ ነገራችን የሚነሳው አጌንስት እግዚአብሔር ነው እንጂ በተፈጥሮ እግዚአብሔርን የሚፈልግ ፈቃዱ እግዚአብሔርን የሚሻ አንድም ሰው የለም። ሁሉ ሰው አንድስ እንኳ የለም። ግልጽ ነው አይደል? ሁሉ ሰው እጅግ በጣም አንድስ እንኳ የለም የለም። ቶታሊ ዲፕሬቭድ ነው ሰው። ቶታል ዲፕራቪቲ ይሄ ነው የመጀመሪያው የእግዚአብሔርን ሉዓላዊነት የሚያስተምሩ ወገኖች የሚጀምሩት በድነት ጉዳይ ላይ ሰው ሙሉ በሙሉ ሞቷል። ስለዚህ ለሞተ ሰው አሪፍ መዝሙር ብትዘምሩለት ሞቷል። ለሞተ ሰው አሪፍ ስብከት ብትሰብኩ ሞቷል። ለሞተ ሰው ጌታን ተቀበል፣ ወስን፣ ፍቀድ፣ እጅ ፈቃድን ስጥ፣ እጅን ሞቷል። ፈቃዱ ሞቷል፣ ተበላሽቷል። ለመንፈሳዊ ነገር በቃ አይሰማም። እግዚአብሔርን ፈልጋና እንዴት አርጉ ሞቷል። የሞተን ሰው ተነስና እንደንስ ለዚህ ሙዚቃ ሪአክት አርግ ልትሉት እንደማትችሉ ወስን ፈቃድን ስጥ ወጣ እና ብትሉት በቃ ሞቷል። ይሄ ሰው ምን ብሎ ነው የለ አይ ሞቷል ነው ሲጀምር። ልክ ነኝ? ሁለተኛ አንኮንዲሽናል ኢሌክሽን፣ አንኮንዲሽናል ኢሌክሽን። እግዚአብሔር ሰዎችን መርጧል። መጽሐፍ ቅዱስ ደጋግሞ ይህንን ይነግረናል። መቼም እዚህ ላይ ጥያቄ ማንሳት ምንችል አይመስለኝም። እግዚአብሔር መርጧል። ቅድም ራሱ ስብከት ላይ ያነሳ ነው አንድ ጥቅስ፣ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝ። መርጧል። ሮሜ 8 ከ29 እስከ 30 ሮሜ 8 ከ29 እስከ 30 ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። ፕሪዲስቲንድ አርጓል። አስቀድሞ የወሰናቸውን እነዚህ ደግሞ ጠራቸው፣ የጠራቸውን እነዚህ ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን አከበራቸው። አስቀድሞ እግዚአብሔር ምን አርጓል? ወስኗል። 9:11 ሮሜ ማለት ነው። 9:11 ልጆቹ ገና ሳይወለዱ በጎ ወይም ክፉ ምንም ሳያደርጉ ከጠሪው እንጂ ከስራ ሳይሆን በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ የሚያወራው የይስሐቅ ልጆች በእናታቸው ማኅፀን እያሉ ገና ልጆቹ ሳይወለዱ ገና የሚያረጉት ነገር ሳይታይ አስቀድሞ እግዚአብሔር ታናሹን ወደደ። ታላቅየውን አይደለም፣ ታላቁ ለታናሹ ይገዛል ተባለ። ለምን? የእግዚአብሔር ሐሳብ ይጸና ዘንድ አስቀድሞ ገና ሳይወለዱ እግዚአብሔር መርጦ ወስኖ ስለጨረሰ። ለሮጣ አይደለም ምረት፣ ለፈለጋ አይደለም፣ ከሚምር ከእግዚአብሔር ነው። ከየት ተነስቶ? አስቀድሞ ዓለም ሳይፈጠር ስለመረጠ ስለወሰነ ነው የሚለው ኤፌሶን 1:4-6 ኤፌሶን 1:4-6 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። መቼ ነው የመረጠን? ዓለም ሳይፈጠር በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። እግዚአብሔር አስቀድሞ ዓለም ሳይፈጠር መረጠን። እዚህ ያለሽ ሁሉ ተመርጠሽ ነው ማለት ነው። ሁላችንም ተመርጠን፣ መርጦን እንጂ መርጠነው አይደለም፣ ወስኖ ነው። ዛሬ አይደለም የተመረጥ ነው፣ ገና ዓለም ሳይፈጠር ታይተናል፣ ተወስነናል፣ ተመርጠናል። መጽሐፍ ቅዱስ በተደጋጋሚ የእግዚአብሔርን ምርጫ ይነግረናል። ቁጥር 11 እና 12 እዚሁ ኤፌሶን ውስጥ እንደ ፈቃዱ ምክር ሁሉን የሚሰራ እንደሱ ሐሳብ አስቀድሞ የተወሰነን በክርስቶስ ደግሞ ርስትን ተቀበልን። ይህንንም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው ይላል። አስቀድሞ ነው እግዚአብሔር ያረጋው ለክብሩ። ለምንድን ነው የመረጠን እግዚአብሔር? ለክብሩ ከሚጠፋው ዓለም መካከል ለክብሩ እንዲሆኑለት እግዚአብሔር ለራሱ ክብር ለራሱ ስም ሰዎችን መርጧል። ይህንን መቼም መቃወም የሚቻል አይመስለኝም። ችግሩ ያለው ኤሌክሽን አይደለም፣ አንኮንዲሽናል ኤሌክሽን ነው የሚለው። የዚህ የእግዚአብሔር ሉዓላዊነት አስተምሮ ምንድን ነው? አንኮንዲሽናል። ይህንን የሚቃወመው ወገን የሚለው የለም ኮንዲሽናል ነው። ይሄ ግን አንኮንዲሽናል፣ የልባችን ዝንባሌ ታይቶ አይደለም። ልባችን እግዚአብሔርን የሚፈልግ ስለሆነ አይደለም። ያመነና ለማመን ፈቃደኛ የሆነና ለማመን ፈቃደኛ ያልሆነ ተብሎ አይደለም። አንኮንዲሽናል አርቢትራሪሊ ማለት ነው። ምንም ስላመንኩ እኔ ዳንኩት አይደለም። በቃ ሳታምን በቃ አስቀድመ ተመርጣ። በምን ተመረጥ? ምንም ኮንዲሽናል ምንም የአማኝ ልጅ መሆን አለመሆን በልብ እግዚአብሔርን መፈለግ። ልቧ ደና ነው እኮ በልቡ እግዚአብሔርን ይፈልጋል። አልዳንም እንጂ እንደው እግዚአብሔርን አይደለም። አንኮንዲሽናሊ ነው የተመረጠ ነው የሚለው። አንኮንዲሽናሊ ቅድም እንዳልኳችሁ መመረጥ ላይ መጽሐፍ ቅዱስ ያስተምሮ ነው። ልዩነቱ ያለው ግን ኮንዲሽናል ነው አንኮንዲሽናል ነው የሚል ነው። እግዚአብሔር የመረጠው አንኮንዲሽናሊ ነው። ቅድም እንብያለሁ የካልቪኒዝምን ቪው ነው የማወራው። እሱን አሲቲዝ ለማቅረብ ነው የምሞክረው እንጂ እኔ እያልኩ አይደለም። ያስተማርኩ እንደዚህ አይደለም። በቃ ስላመንን አይደለም፣ ለጥሪ አሜን ስላልን አይደለም፣ ፈቃዳችንን ለእግዚአብሔር ስለሰጠን አይደለም። አንኮንዲሽናሊ ዓለም ሳይፈጠር ተመርጠናል ነው የሚለው። ሶስተኛው ቅደም ተከተሉ ልቀይረው መሰለኝ እና እመለሳለሁ ወደ ሶስተኛው። አራተኛው አይ ሬዚስቲብል ግሬስ። ሬዚስት ማድረግ የማንችለው ኢሬዚስቲብል ኢሬዚስቲብል አው ግሬስ የስኮቲሽ አክሰንት ነው። ያው የትኛውም የክርስትና አስተምሮ መዳን በጸጋ እንደሆነ ያምናል። ማንንም በስራ አይደለም የሚዳነው። በምንድን ነው? በእግዚአብሔር ጸጋ ነው። ማንንም በስራው አይደለም። ይሄ ጸጋ እምቢ ልንለው አንችልም። ለምን? የተመረጥነው ዓለም ሳይፈጠር ነው። ዓለም ሳይፈጠር ምሳሌ ዳኒ ተመርጦ በቃ እግዚአብሔር እንዲድን ወስኖ በቃ ትድናል ብሎ ከወሰነበት እግዚአብሔር የድነት ጸጋ ሲመጣ እምቢ ሊል ይችላል? እምቢ ካለማ ዓለም ሳይፈጠር የተወሰነው የእግዚአብሔር ውሳኔ ላይሆን ነው። እግዚአብሔር ወስኗል፣ ትድናታለህ ተብሏል። ስለዚህ ጥሪው ሲመጣ እምቢ ማለት ማንም አይችልም። በፈቃድ ነው ፈቃድ ቀድሞ ነገር በቃ የለም። አንኮንዲሽናሊ ነው ሰው የተወሰነለት እንዲድን። አንኮንዲሽናሊ እግዚአብሔር የመረጠው በቃ ያዕቆብን እግዚአብሔር ፒክ አደረገ ከኤሳው ይልቅ። በቃ ያዕቆብ የሆነውን ከመሆን ውጪ ምርጫ የለውም። በቃ ሬዚስት አድርጎ እግዚአብሔርን ጥሪ መክፋት አይችልም። የትም ቢሄድ ይመጣታል ነው። ቢወድቅ ይነሳል፣ ቢደክም ይበረታታል፣ የትም አይሄድም። ግልጽ ነው። ሬዚስት ማድረግ ጥሪውን አይቻልም። ዮሐንስ 6:37 ዮሐንስ 6:37 አብ የሚሰጠኝ ሁሉ ወደ እኔ የሚመጣውን ከቶ ወደ ውጭ ማንም ይሰጠኝ ሁሉ ወደ እኔ ይመጣል። አብ ዓለም ሳይፈጠር ወስኖ ዓለም ሳይፈጠር መርጦ ለወልድ ይሄው ብሎ ሲሰጠው ከዛ መካከለ አንዱ አይ ብሎ ሊሄድ አይችልም የሰጠኝ ሁሉ ወደኔ ይመጣል እንጂ ከሰጠኝ አብዛኛው ይመጣል አይደለም የሰጠኝ ሁሉ አብ ዓለም ሳይፈጠር ወስኖ ለልጁ የሰጠው ከዛ መካከለ ሊቭ ጎድል የሚችል የለም የሰጠኝ ሁሉ ይመጣል ቁጥር 44 እዛው ላይ የላከኝ አብ ከሳበው በቀር ወደኔ ሊመጣ የሚችል የለም ሳይጠራ ዓለም ሳይፈጠር ሳይወሰንለት ያልተወሰነለት በመሃል ሰምቶ ልቡን አቅንቶ ወደ እግዚአብሔርን ፈልጎ ሊመጣ አይችልም ወደኔ የሚመጣው ዓለም ሳይፈጠር በፊት በተወሰነው መሰረት ማን ይሳበው እግዚአብሔር ይሳበው ግልጽም 10 16 ዮሐንስ ማለት ነው ስለ መልካም ረኝነቱ የሚያወራበት ነው ከዚህም በረት ያለ ሆኑ ሌሎች በጎች አሉ እነርሱን ደግሞ ላመጣ ይገባኛል ድምጼንም ይሰማሉ አንድ መንጋም ይሆናል እረኛውም አንድ ስለዚህ በጎቼ ድምጼን ይሰማሉ እነማን ናቸው የሚሰሙት በጎቼ ወደ ማን ነው የሚመጡት ወደ እኔ ሌሎቹ ግን አይመጡ በጎቼ ያለ ሆኑት አይመጡ በጎቼ ብቻ ድምጼን ይሰማሉ ሚድኑ ታዲያ እነማን ናቸው ወንጌል ነግረን አንዳንዱ ጌታን ይቀበላል አንዳንዱ የተወሰኑት በጎቹ እንዲሆኑ ዓለም ሳይፈጠር የተወሰኑት እነሱ የረኛውን ድምጽ የወንጌልን ጥሪ እነሱ በጎቹ ድምጼን ይሰማሉ ሌሎቹ ግን ድምጹን አይሰሙ በጎቼ ድምጼን ይሰማሉ ወደ ሶስተኛው ልመለስ ኤል limited atonement limited atonement ክርስቶስ በመስቀል ላይ የከፈለው ክፍያ potentially ለሁሉ sufficient ነው potentially sufficient ነው but it's efficient for the limited ones በግልጽ አማርኛ ለመናገር ክርስቶስ የሞተው ለሚድኑት ብቻ ነው ክርስቶስ የሞተው ዓለም ሳይፈጠር ለተወሰነ ምክንያቱም ሎጂካል ቀደም ተከተሉን ይሁን ሰው ሁሉ ምን ሆኗል ብለናል ሞቷል ማንንም ድምጽ አይሰማም ማንንም ጥሪ አይሰማም ሰው ሁሉ ሞቷል ከሞታኑ መካከል እግዚአብሔር አንኮንዲሽናሊ እገሌን 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 እገሊትን አስነሳለሁ እነሱን በቃ አድናለሁ ብሎ ምንም ኮንዲሽን የለም ምንም አይነት ኮንዲሽን የለም ብሎ እግዚአብሔር ዓለም ሳይፈጠር ወሰነ ከወሰነ በኋላ ልጁን ላከ ለማን እንዲሞት ለሚድኑት እንዲሞት ለነዚህ ለተወሰኑት እገሌ እገሌ ለእናንተ ለኛ ነው ልጁ የሞተው ላልዳኑት ሞተ ካልን ታዲያ ለምን አልዳኑ? ላልዳኑት ከሞተ ለምን አልዳኑ? እግዚአብሔር መርጧል። ዓለም ሳይፈጠር መርጧልን ተስማምተናል። አንኮንዲሽናሊ መርጧል። ስለዚህ መርጧል ማለት የሚድኑት እነሱ ብቻ ናቸው። ያልተመረጠ ከእግዚአብሔር አብ ያልሳበው ወደ ወልድ ሊመጣ አይችልም። አብ ከሳበው በውጪ ሊቀር የሚችል ማንም የለም። ሰው ሁሉ አይደለም የሚድነው። መቼም ሁሉ ሰው እንደማይድን እናውቃለን አይደል? መጽሐፍ ቅዱስ ግልጽ ነው እዚህ ላይ ይድናል የሚሉ ሊኖሩ ይችላሉ ግን መጽሐፍ ቅዱስ በግልጽ የሚነግረን የሚድኑም የማይድኑም ሰዎች አሉ ክርስቶስ ታዲያ የሞተው ለማን ነው የሞተው እግዚአብሔር ዓለም ሳይፈጠር ለወሰናቸው ሰዎች ነው የሞተው ሊያድናቸው ለመረጣቸው ሰዎች አንኮንዲሽናሊ ለመረጣቸው ሰዎች ብቻ ነው የሞተው መጽሐፍ ቅዱስ ዓለምን ሁሉ ወዷልና ይሌለ እንዴ አዎ ዓለምን ሁሉ ወዷል ማለት እኮ ለአይሁድ ብቻ አይደለም የሞተው ለአይሁድም ለግሪክም ለግብጽም ለኢትዮጵያም ለአሜሪካም ለፈረንሳይም ለዓለምን ሁሉ ከዛ መካከል ለሚድኑቱ ማለት ነው እንጂ ሊትራሊ ለሁሉም ለዓለም ሁሉ ማለት አይደለም ግልጽ ነው ከቋንቋ ከነገድ ከብሔር ለሚዋጁ ለዓለም ሁሉ ለተወሰነ ጂኦግራፊክ ኤሪያ ለተወሰነ ሬስ ሳይሆን ለዓለም ሁሉ ማለት ነው እንጂ ሁሉ ሁሉንም ኦል ኢን ኦል ማለት አይደለም። የሞተው የወደደው ዓለምን ሁሉ ነው። ለዓለም ሁሉ ነው። ለዓለም ሁሉ ማለት ግን ለስፔሲፊክ ግሩፕ አይደለም ለማለት እንጂ ለሁሉም ኦል ኢን ኦል ማለት አይደለም። ለተመረጡት ሁሉ ከየብሔሩ ከየቋንቋው ከየዜግነቱ ከኑሮ ዘይቤው ከሁሉም ለተመረጡት እግዚአብሔር ለመረጣቸው ለነሱ ነው የሞተው ነው የሚለው። እነሱን ከሞተላቸው ደግሞ አራተኛ ያልነው ይመጣል። ለሞተላቸው እነሱ እግዚአብሔር ከሞተላቸው በልጁ ከሞተላቸው እግዚአብሔር ወልድ ሰው ሆኖ መጥቶ ከሞተላቸው እነሱ ጥሪ ሊቋቋሙ አይችሉም። ሞቶላቸዋል፣ ዕዳቸው ተከፍሏል፣ እግዚአብሔር ዓለም ሳይፈቅድ መርጧቸዋል። ስለዚህ ይድናሉ። ይድናሉ ስል እንደ ካልቪኒስት ስታስቡት አስገድዶ እያጋጨ ያድናል ማለት አይደለም። በቃ ልባቸው ለወንጌል ጥሪ ይነሳሳል። ልባቸው መንፈስ ቅዱስ ያው ስለተመረጡ ዋጋ ስለተከፈለላቸው መንፈስ ቅዱስ ወከክ ያደርገዋል ልባቸው ለወንጌል። በቃ እንደሱ ልባቸው ይነሳሳል፣ ፈቃዳቸው ለጌታ ይሰጣሉ። በፈቃዳቸው አይደለም ፈቃዳቸውን የሚሰጡት፣ ምክንያቱም በፈቃዳቸው እንዳይሰጡ ነው ሞተዋል ሰዎቹ። ግን ፈቃዳቸውን ሪቫይቭ አድርጎላቸው ተወስነዋልና ልባቸውን በፍቅሩ እያሸነፈ ነው የሚያመጣቸው። ግን እነሱ ብቻ ናቸው። ማቴዎስ 1:21 ማቴዎስ 1:21 ግን ያው በዚህ መልኩ እንተረጉመው እንደሆነ የዚህን ክፍል ጥቅሶች አላቅም። ልጅም ትወልዳለች እርሱም ህዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለ። ህዝቡን ዮሐንስ 10:11 ቅድም ያነበብነው ዮሐንስ 10:11 ቅድም ስለ በጎቼ ያነሳ ነው። ዮሐንስ 10:11 መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል። ነፍሱን ስለ ሁሉ አይደለም። ምክንያቱም አሁን በመልካም እረኛ ምሳሌ ውስጥ የኔ የሆኑ በጎች አሉ፣ የኔ ያልሆኑ በጎች አሉ እያለ ነው የሚያወራው። ሌላ ቦታ ያሉም የኔ የሆኑ ሌላ በረት ውስጥ ያሉ አሉ፣ እነሱን ላመጣ ነው የሚለው። መልካም እረኛ ነፍሱን የሚያኖረው ስለ ማን ነው? ስለ በጎቹ። የእሱ ስላልሆኑት በጎች አይደለም፣ ስለ ራሱ በጎች። ዓለም ሳይፈጠር ተመርጠው ለተሰጡት ስለ እነሱ በጎች ነፍሱን የሚያኖረው ስለ ራሱ በጎች ነው። በጎቼ ድምፄን ይሰማሉ፣ የእሱ ያልሆኑት በጎች ግን የእሱን ድምፅ አይሰሙ፣ ፍሪኩዌንሲያቸው የተለያየ ነው። እነዚህ በጎች የእሱ የሆኑት ግን ድምፁን ይሰማሉ። እና መልካሙ እረኛ ነፍሱን የሚያኖረው ስለ በጎቹ ነው። ዮሐንስ 17:9 እኔ ስለ እነዚህ እለምናለሁ። ጌታችን ሲጸልይ ነው፣ ሙሉ ምዕራፉ ጸሎት ነው። እኔ ስለ እነዚህ እለምናለሁ፣ ስለ ዓለም አልለምንም ስለ ሰጠኸኝ እንጂ የአንተ ናቸውና። ስለዚህ ሲጸልይ ጌታ ምንድን ያለው? ስለ እነዚህ እለምናለሁ፣ ስለ ዓለም አልለምንም። ምክንያቱም እነዚህ አንተ ምን ያረካቸው ናቸው? ለእኔ የሰጠኸኝ እነዚህ አንተ ናቸው። የሳብካቸው ወደ እኔ እነዚህን ነው፣ የጠራቸው እነዚህን ነው፣ ወደ እኔ የሚመጡት እነዚህ ናቸው። ስለዚህ እኔ የምለምነው ስለማን ነው? ስለ እነዚህ፣ ስለ ተመረጡቱ፣ ስለ እነዚህ፣ ስለ ሰጠኸኝ፣ ስለ እነዚህ ነው። ሐዋርያት 20:28 እሺ እኔ አሁን ቀድሜ ተናግሬያለሁ። ካልቪኒዝም ራሱ እንደሚያቀርበው እሱን ነው እያቀረብኩ ያለሁት እንጂ አጌንስት ምንም ሀሳብ እያቀረብኩ አይደለም። ስለዚህ በዚሁ አውድ ነው የምትረዱኝ። ምናልባት የሚቀጥለው ላይ አጌንስት የሆኑ ሀሳቦችን ስናነሳ እናነሳዋለን። ያኔም ግን የምመልስልህ እንደ ካልቪኒስት ሆኜ ነው የምመልስልህ። ሐዋርያት ሥራ 20:28 በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋ ሁሉና ለራሳችሁ ተጠንቀቁ። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን። የዋጃት ማንን ነው? ቤተ ክርስቲያን። ዓለምን ሁሉ አይደለም የዋጀው። የሞተው ለዓለም ሁሉ አይደለም፣ ለሚድኑት ለራሱ በጎች ብቻ እንደሆነ የዋጀው ማንን ነው? ቤተ ክርስቲያንን ነው የዋጀው። የተዋጀችው ቤተ ክርስቲያን፣ ሌላው አልተዋጀም። አልተዋጀም ማለት አልተከፈለለትም ማለት ነው። ጥያቄ እንዳላችሁ ምናምን ፊታችሁ ላይ ግር ምን አነባለሁ ብዙ ነገር ሮሜ 8:32 ቻሉት ሮሜ 8:32 ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከርሱ ጋር ደግሞ ሁሉን ነገር እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? ብሎ እግዚአብሔር መርጧል፣ የመረጣቸውን ምን አርጓል? እነሱም ብቻ አጽድቋል። ስለዚህ ከልጁ ጋር ነው ሁሉን ነገር። ልጁን ሲሰጥ በልጁ ውስጥ ምንድነው እኛ አለን። ስለዚህ አሁንም ሊሚትድ የሆነ ነገር ነው የሚያወራው። ከዛ የመጨረሻ ኤፌሶን 5:25 ኤፌሶን 5:25 ባሎቹ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። ቤተ ክርስቶስ የወደደው ማንን ነው? ቤተ ክርስቲያንን፣ የዳኑትን ብቻ ማለት ነው። ቤተ ክርስቲያንን እንደወደዳት ከዛ ደግሞ ቤተ ክርስቲያንን በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። ክርስቶስ ራሱን አሳልፎ የሰጠው ስለማን ነው? ስለ ቤተ ክርስቲያን ማለት ነው። ስለዚህ አሁንም ራሱን የሰጠው ስለማን ነው? ስለ ዳኑቱ፣ ስለ ቤተ ክርስቲያን ነው እንጂ ስላልዳኑቱ፣ ከቤተ ክርስቲያን ውጭ ስላሉት አይደለም ራሱን አሳልፎ የሰጠው። ራሱን አሳልፎ የሰጠው ለቤተ ክርስቲያን ነው። እስከ መጨረሻ የወደደው ቤተ ክርስቲያንን ነው። የዋጃት ቤተ ክርስቲያንን ነው። ዓለም ሳይፈጠር አንኮንዲሽናል የተመረጡትን እግዚአብሔር የመረጣቸውን እንዲድኑ የወሰናቸውን እነሱን ወደ ወልድ የሳባቸውን እነሱን ወልድ ደግሞ አብ ወደሱ ከሳበ ውጪ ማንንም እንደማይመጣ ተናግሯል። ለነሱ ደግሞ ሞተላቸው፣ ለቤተ ክርስቲያን ሞተላት፣ ራሱን አሳልፎ ለቤተ ክርስቲያን ሰጠ ማለት ነው። አምስተኛ perseverance of the saints ዓለም ሳይፈጠር እግዚአብሔር የመረጣቸው አንኮንዲሽናሊ ለነሱ ልጁ የሞተላቸው ሊቋቋሙት በማይችሉት ጸጋ ወደሱ የጠራቸው አንዴ ከዳኑ መቼም ምንም አይሆን ይጻናሉ። ቢወድቁ የእግዚአብሔር ምርጫ ፌል አደረገ ይባል አይደል? መጨረሻቸው ጥፋት ከሆነ እግዚአብሔር የወሰነው ሳይፈጸም ሊቀር ነው። እግዚአብሔር ደግሞ ምንድነው? ሶቨሪን ነው። የእግዚአብሔር ውሳኔ በቃ ይጻናል፣ በቃ መርጧል። ስለዚህ እግዚአብሔር መርጦት ሊጠፋ የሚችል አንድም ሰው ሊኖር አይችልም። መርጧል እግዚአብሔር። አለበለዚያ እግዚአብሔር ሉዓላዊ አይደለም፣ ወስኖ ሳይሆንለት ቀረ ማለት ነው። ሎጂካሊ ስታዩት ወስኖ አላለም ሳይፈጠር፣ አንኮንዲሽናል። ከዛ እነዛን ሰዎች ልጁን ልኮላቸው ልጁ ሞቶላቸው እነዛ ሰዎች ሊቋቋሙ ሊያመልጡ በማይችሉት ጸጋ ተቃራኒውን ሊወስኑ በማይችሉት ጸጋ አሸንፎ አድኗቸዋል። ካዳናቸው በኋላ ደግሞ ዓለም ሳይፈጠር ስለመረጣቸው እስከ መጨረሻው ጠብቆ ያኖራቸዋል። ምክንያቱም ተመርጠዋል፣ ተወስኗል። ስለዚህ እነዚህ ሰዎች የእግዚአብሔር ሉዓላዊነት ሊሻር አይችልም። የእግዚአብሔር ሉዓላዊነት ፌል ሊያደርግ አይችልም። የእግዚአብሔር ምርጫ፣ የእግዚአብሔር ውሳኔ በቃ የእግዚአብሔር ምርጫና ውሳኔ ነው። አለመሆን አይችልም። ይድናሉ ብሎ ተወስኗል፣ በቃ ይድናሉ። በዚህ መካከል እግዚአብሔር ይገስጻል፣ ያባብላል፣ ይመልሳል፣ ይደግፋል። ግን እስከ መጨረሻው እግዚአብሔር ያጸናል። ዮሐንስ 10:27-29 በጎቼ ድምፄን ይሰማሉ፣ በጎቼ እኔም አውቃቸዋለሁ ይከተሉኝማል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸው። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። ደስ አይልም ታዲያ? አንጠፋም። ከእግዚአብሔር እጅ ድሮም ይዞን እንጂ ይዘነው አይደለም። ከእግዚአብሔር እጅ ማንም ሊያወጣን አይችልም ነው የሚለው። አባቴ ከሁሉ ይበልጣል፣ ማንም ከእጄ ሊያወጣቸው አይችልም። አሜን አትሉም እንዴ? እውነቴ ነው። ሮሜ 8:29-30 ያው ቅድምም አንብበናል። ሁሉ የሚታወቅ ክፍል ነው። ሮሜ በጣም አሟጋች መጽሐፍ ነው። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። አስቀድሞ የወሰናቸውን ጠራቸው። የጠራቸውን ምን አረጋቸው? አጸደቃቸው። ተጠርቶ የሚቀር የለም። ያጸደቃቸውን እነዚህን ምን አረጋቸው? አከበራቸው። ክብር የድነቱ መጨረሻ ነው አይደል? በቃ አከበራቸው፣ ያጸደቃቸው። ስለዚህ ሰንሰለት ነው። ወሰነ፣ ጠራ፣ አጸደቀ፣ አከበረ። በቃ የእግዚአብሔር ውሳኔ ነው። ይሄ ነው የሚሄደው። ብዙ ከተጠሩ ጥቂቶች ምናምን እየሆን አይደለም። መስመሩ ያጸደቃቸውን አከበራቸው ብሎ ነው የሚሄደው። ስለዚህ የተጠሩ ሳይሆኑ የተጠሩት በሙሉ ይድናሉ፣ የዳኑ በሙሉ ያው ይከብራሉ። ኤፌሶን 1 ከ3 እስከ 14 ሰፊ ክፍል ነው፣ ግን የመጨረሻ ክፍል ይሆናል። ኤፌሶን 1 በሙሉ ኤፌሶን 1ን ብታነቡ እስከ መቼም እስከ 34 አላነበውም። ሶሪ ከ3 እስከ 4 ማለት ነው። እንዴት ነው የጻፍኩት? ከ3 እስከ 14 ይቅርታ። 3ን ቅድም አንብበናል፣ 4ን አንብበናል፣ 5ን አንብበናል። ስለዚህ ከ6 ጀምሮ እናንብብ። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይናደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት። ጸጋውንም በጥበብና በአእምሮ ሁሉ አበዛልን፣ በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና። በዘመን ፍጻሜ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። እንደ ፈቃዱ ምክር የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ፣ እርሱም የርስታችን መያዣ ነው። ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል። ለምንድን ነው እግዚአብሔር ይህን ሁሉ ያደረገው? ለምንድን ነው የመረጠው? አንኮንዲሽን ለምንድን ነው የወሰነው? ለክብሩ፣ ለክብሩ ነው የወሰነው። እግዚአብሔር ሉዓላዊ አምላክ ነው፣ የበላይ የለበትም። ሁሉን ነገር እንደወደደ ነው የሚያደርገው። ከጠፉት መካከል የተወሰኑትን የመረጠው ለምንድን ነው? እንዲድኑ እነሱን የወሰነው ለምንድን ነው? ገና ሳይወለዱ በማኅፀን ሳሉ ያዕቆብን የወደደው ኤሳውን የጠላው ለምንድን ነው? ለሮጠ ለታገለ ለፈለገ ሳይሆን እንዲሁ ከሚምር ከእግዚአብሔር ዘንድ ፒክ ያደረገው የሆኑ ሰዎችን ለምንድን ነው? ለእነሱ ብቻ ልጁን የላከው ለምንድን ነው? እነሱን ሊቋቋሙት በማይችሉት ጸጋ እንዲድኑ ያደረጋቸው ከዳኑም በኋላ እንዳይጠፉ የጠበቃቸው ለምንድን ነው? ለክብሩ። ማንም ተነስቶ እኔ አምኜ እኔ ፈቅጄ እኔ ወስኜ እንዳይል ጸጋው በእምነት አድኗቸዋል። ማንም እንዳይመካ ከስራ አይደለም። ስለዚህ ማንም ተነስቶ እኔ እንዲህ ስለሆንኩ ነው የዳንኩት ማለት አይችልም። ስለተመረጠ ስለተወሰነ ነው የዳን። ለምንድን ነው ፈርዖንን ልቡን ያደነደነው እግዚአብሔር? ለምንድን ነው? ፈርዖን ወዶ አይደለም አይደል? ጳውሎስ ሮሜ ላይ ሲነግረን ልቡን ያደነደነው እግዚአብሔር ነው። ለምንድን ነው ያደነ? ለክብሩ ነው። እግዚአብሔር ኤሳውን የጠላው ያዕቆብን የወደደው ለምን? በቃ ለክብሩ ነው። ሉዓላዊ እግዚአብሔር ነው። አራት ለማኞች ቢኖሩ ሄዳችሁ ከመካከል ለአንዱ ሳንቲም ሰጥታችሁ ለሌላው ሳትሰጡ ለመሄድ ምን ግድ አለባችሁ? ሳንቲሙን ያልተቀበለው ሰው ወይም ደግሞ ያው ሌላ ነገር አትሰጡም ብዬ ነው ለእኔ ለምን አልተሰጠኝም ሊል ይችላል? አይችልም። መብቱ አይደለም። ሁሉ ሰው በበደሉ ሞቷል። የማይገባው አይደለም ሞት። ሞት የሁሉ ዋጋ። ከዛ ሞት ከተፈረደባቸው መካከል ግን እግዚአብሔር ብሎ ወሰነ። ለምን እነዚህን ብቻ መረጥክ? ለምን እነዛን አልመረጥክም? ኤሳውን ለምን ጠላኸው? ፈርዖንን ለምን ልቡን አደነደንከው? ለምንድን ነው እንዲያ? እንዴ በገዛ ገንዘብ ማንም ዲዘርቭ የሚያደርገው አይደለም። የሚሞቱት ዲዘርቭ የሚያደርጉት ነው። ሞት የኃጢአት ሁሉ ክፍያ። የሚድኑት ግን ዲዘርቭ የሚያደርገውን አይደለም የሚያደርጉት። የሞቱት ጀስቲስ ነው ያገኙት። የሞቱት የእጃቸውን ነው ያገኙት። የዳኑቱ ግን የእጃቸውን አይደለም የሚያገኙት። እነሱ ምህረት ነው ያገኙት። የሞቱት ግን ጀስቲስ አይደለም ያገኙት፣ ጀስቲስ ነው ያገኙት። የመዳን መብት ያለው ማንም የለም። ማይገባኝ ነው የፈረድክብኝ እግዚአብሔር ሆይ ማንም ማለት አይችልም። ለሁሉ የእጁን ነው የሚሰጠው። ለዳኑቱ ግን ምህረት ነው ያደረገው። ግልጽ ነው። ሰው ሁሉ ሞት ይገባዋል። በቃ በመጨረሻ እግዚአብሔር ዓለም ሁሉ እንዲሞት ቢያረግ በኃጢአቱ ምክንያት ዓለም ሁሉ ሞት ልጁን ልኮ ባያድን ኖሮ እግዚአብሔር ፍርደ ገምድል ነው ወይስ ጀስት የሆነ ፈራጅ ነው? ጀስት የሆነ ፈራጅ ነው። እግዚአብሔር ዓለም ሁሉ ደግሞ ቢያድን ኖሮ ዋጋውን ከፍሎ ማለት ነው አይችልም ነበር? ይችላል። እግዚአብሔር ሉዓላዊ አምላክ ነው። አዳም በኃጢአቱ ሲወድቅ እዛው ቀጠሉን እንዳገለደመ ሊተወው አይችልም ነበር? ይችል ነበር። ስለዚህ የሚጠፉት የእጃቸውን ነው የሚያገኙት። የሚድኑቱ ግን የእጃቸውን አይደለም የሚያገኙት። እዳቸው ተከፍሎላቸው ምህረት ነው ያገኙት። ከኔ ቤተዎች መካከል ቤተክርስቲያን ደጅ ላይ እንዲህ ከተሰለፉ ዝም ብላችሁ አንዳንዴ ልጅ ያዘችን አዝኖ የሚሰጥ አረጋዊ መርጦ የሚሰጥ ምናምን ሊኖር ይችላል። እግዚአብሔር ግን አንኮንዲሽናሊ ሰጠ ለሚቀጥለውም ሰጠ የሚቀጥሉትን ዘለለ። ምንም ኮንዲሽን ምንም ህፃን ልጅ ስላቀፉ በቃ ዝም ብሎ ሰጠ። በከዛ ገንዘቡ ማን ይጠይቀዋል? ምክንያቱም እግዚአብሔር ምንድን ነው? ሉዓላዊ አምላክ ነው። መዳን የሚያስድ እንዲህ እግዚአብሔርማ እንደዚህ ጨካኝ የሚጠፉትን ለጥፋት መድቦ የሚድኑትን ብቻ ለድነት የሚጠፉትን ለጥፋት ወስኖ እንዴት ነው እግዚአብሔር ጻድቅ የሚሆነው? እንዴ ጻድቅነትን የምንለካው በእኛ ሚዛን ነው? እግዚአብሔርን የምንለካው ወይስ እግዚአብሔር የሚለካው በራሱ ሚዛን ነው? በራሱ ሚዛን በገዛ ገንዘቡ እዳ የከፈለው እሱ ነው። በራሱ ገንዘብ እንዴት ይጠየቃል እግዚአብሔር? እንዲያውም መዳንን ድንቅ የሚያደርገው ይህ አይደለም ወይ? እንዴት ነው ከዘሮቼ ሁሉ እኔን የመረጥከኝ? ስንት ጠቢባን፣ ስንት አዋቂዎች፣ ስንት ፈላስፎች እያሉ ምናምንቴውን የምድርን ሞኝ የሚሆኑት እያሉ የማይሆኑትን ምናምንቴዎችን ተራ ሰዎችን እንዴት እኔን መረጥከኝ? እንዴት እኔን አየኸኝ? ከዛ ሁሉ ሰው ስንቶች እያሉ እግዚአብሔር እነዛን አሳጥማጆች እነንትናን ምናምን የመረጠው እግዚአብሔር እንዴት ነው መረጥከኝ? አየኸኝ? እንዴት ነው እግዚአብሔር ከዘሮቼ ከመካከል አንዳንዶቻችን ምናልባት ከትልቅ ቤተሰብ ከትልቅ እንትን መካከል ብቻችንን ተመዘን ይወጣል ልንሆን እንችላለን። አንዳንዶቻችን ደግሞ ሙሉ ኔዳንልን ሰው ልንሆን እንችላለን። ታዲያ ለእግዚአብሔር ክብር መረጥኳችሁ እንጂ እኔ እናንተ አልመረጣችሁ። እግዚአብሔር ምንድን ነው? ሉዓላዊ አምላክ ነው። ለጥያቄ ጊዜ እንዳይኖር ለማድረግ ሞክሬ ነበር፣ አልተሳካም። የቀለድኩ ነው። 5 ደቂቃ አለ። ስለዚህ የእግዚአብሔርን ሉዓላዊነት ከመጨረሻው በቃ ሉዓላዊነት ማለት አንዱን ለልማት አንዱን ለጥፋት፣ ያው ለጥፋቱ አክቲቭሊ ለጥፋት ባይላቸውም የተወሰኑትን ከመረጠ ባይ ዲፎልት የተወሰኑት ለምን ተመድበዋል ማለት ነው ለጥፋት። ይሄን ይመስላል። ጥያቄ አለ? እሺ አጭበርባሪውን አይደለም የመረጠው። ገብቶኛል። ምንድነው ያልኩት? ገና አጭበርባሪነቱ ሳይታወቀ ገና ከእናቱ ማህፀን ሳይወጣ ገና ዓለም ሳይፈጠር ያዕቆብን መርጧል። በቃ አንኮንዲሽናል ይያል። አጭበርባሪ ስለሆነ ለምረጣው ከተባለ ኮንዲሽን ይገባበት። አንኮንዲሽናል ዝም ብሎ እግዚአብሔር ዓለም ሳይፈጠር እኛ ምን ሆነውን አይቶ መርጧል። አጭበርባሪ ነው አይደለም። ምክንያቱም የዳኑ በጣም ጥሩ ልብ ያላቸው ሰዎችም አሉ። እና ያዕቆብንም ትጨል አብርሃም ነው ምን አብርሃም ነው መሰለስ። ስለዚህ ምንም ኮንዲሽን የለው። ቀድም ብያለሁ፣ በገዛ ገንዘብሽ ከነብጤዎች መካከል ላንዱ ሰጥተሽ ሌላውን ትተሽ ለመሄድ መብት የለሽም። ያልተሰጠው ሰው ተነስቶ እንደው ምን ቆርጦሽ ነው ይሄን አልፈሽ ለሱ የሰጠሽው ግድሽ ይችላል በገዛ ገንዘብሽ? ግን በገዛ ገንዘብሽ የበላይ አንቺንሽ አለሽ የበላይ አለብሽ። እግዚአብሔር ሉዓላዊ ነው ብለህ ሉዓላዊ በቃ ለፈለገው ሰጥቶ ለፈለገው ለመተው መብቱ ነው። እሺ ቲት መጣል ነው እ Yeah. ገብቶኛል። አዎ ዋጋ የተከፈለው አሁን በሌላ አሁን እግዚአብሔር ፍቅር ነው አይደል? የእግዚአብሔርን ፍቅርና የእግዚአብሔርን ፍትሃዊነት ጀስት አምላክ ነው። እንደገና እግዚአብሔር ሰው ወዳድ ነው፣ ፍቅር ነው አይደል? ለምንድን ነው ብዙም ይሆኑ ጥቂት ይሆኑ የሚድኑት ለማዳን የወሰነው? ለምንድን ነው በቃ አዛው ያይ ዘብጣጣቸው እንጨርሱ ብሎ ያልተወው? ፍቅር ስለሆነ አይደል? ፍቅር ስለሆነ ደግሞ በቃ ምንም ዋጋ ሳይከፈል ልጅም ልጅም ሳይሞት ላድናቸው ካለ ደግሞ እግዚአብሔር ጀስት አምላክ ነው። ኃጢአት ተሰርቷል፣ ዋጋ መከፈል አለበት። የተሰበረ ነገር አለ፣ ዋጋ መከፈል አለበት። ኖኖ ኮንዲሽናሉ እኮ ሰዎችን ከመምረጥ ከከሌና ከከሌ ማንን ልምረጥ ለሚለው እሱን ሲመርጥ እሱን ለመምረጥ ኮንዲሽን የለውም። የዳንኤልን ዝንባሌ አይቶ አይደለም የመረጠው ማለት ነው እንጂ የመረጠውን ዳንኤል ለማዳን የዳንኤልን ኃጢአት ማወራረድ ሌላ፣ ራሱ እግዚአብሔር ዋጋ መክፈል ያለበት መሆኑን አይደለም። ለማዳን አይደለም ኮንዲሽን የለውም ያለው፣ ከሰዎች መካከል የተመረጡትን ለመምረጥ በምናቸውም አይደለም የመረጣቸው። የመረጣቸውን ግን መርጦ አወጣና የነሱን ዕዳ ከፈለ። እነሱን ለመምረጥ ኮንዲሽን የለም። የተመረጡት ግን ይድኑ ዘንድ የኃጢአት ዕዳቸው መከፈል አለበት። ዕዳቸው መከፈል አለበት። የትኛው ሉዓላዊ ነው ብለናል ስንጀምር? የእግዚአብሔር ሉዓላዊ ሶቨሪን ማለት ነው እንግሊዝ። እሺ እሺ ያሹ ሰዓት ስለሌለን የቀደመው ቆይ። እሺ እሺ አጭር ይልማ እድል ሰጣለሁ። ሰዓታችን የለም ላንተ ብቻ ነው ሰጣ። እሺ ባቡል ኮንትሮቨርሽል ናቸው ነው ሴሚ ሀፕ ፓርሻል ኮንትሮቨርሽል ግን የልጅ አካሄድ ነው አስተያየት ነው ያልከኝ ኮሚቲ አካሄዳችን ላይ ነው። አይ ቆይ የቀደመ ሰው ሰጥቼ ነበር እኔ አካሄዱ ላይ መስሎኝ ነው። እሺ አሁን ይልማ ጋር ነው የምሰጠው። ቆይ ሰዓት ዋን ላይ መጨረስ አለብን ያለው እንደው አንድ ደቂቃ ነው ያለው። ምንድን ነው የውላችሁ የትምህርታችን ርዕስ የእግዚአብሔር ሉዓላዊነትና የሰው ድርሻ ወይም የሰው ኃላፊነት ነው። ዛሬ የጀመርነው የእግዚአብሔር ሉዓላዊነትን ጥግ ድረስ ወስደን ነው። በቃ ዛሬ አንዱን የእግዚአብሔር ሉዓላዊነት ከእስከ የለውም፣ ተጠያቂነት የለበትም፣ የበላይ የለበትም። ሉዓላዊ አሁን እቺ ሀገር ሶቨሪን ናት አይደል? በጉዳዩዋ ገብቶ የሚፈተፍት የለም። በፈቃዷ ልትሰጥ ትችላለች ሉዓላዊነቷን ግን ሉዓላዊ ለበውስጥ ጉዳያችን አትግቡ ማለት ትችላለች አይደል? እግዚአብሔር ሉዓላዊ ነው ስንል ወስኗል፣ የፈለገውን ለማድረግ ተጠያቂነት የለበትም። ይህን እስከ ጥግ ድረስ እንውሰደውና ዛሬ እንየው። ችግር አለው ችግር የለውም ይገባናል። ከዛ ደግሞ የሚቀጥለው ከእግዚአብሔር ሉዓላዊነት ላይ የሰዎችን ድርሻ ደግሞ እግዚአብሔር ሉዓላዊነቱን ሸርፎ ሰጥቶስ ከሆነ ለሰዎች ሮል የሚለውን ደግሞ እናይና ከዛ ደግሞ ያም ደግሞ የራሱ ችግር ሊኖረው ከቻለ የቱን እንያዝ የሚለው ጋር እንመጣለን። አሁን ዛሬ ሉዓላዊነትን ጥግ ድረስ ነው እየወሰድን ያለ ነው። ፈለገውን መረጠ፣ የመረጠውን ጠራ፣ እንዳይቋቋሙ አድርጎ በቃ ልባቸውን በሚያቀልጠው መንገድ እያንዳንዱን አቀለጠ፣ ጠራ፣ አዳነ፣ ጠበቀ፣ እስከ መጨረሻ ይድናሉ። በቃ ሲደነቁ እንዴት መረጥከኝ እያሉ ይኖራሉ። ለምን እነዛ ሲጠፉ በቃ እግዚአብሔር ምን አለበት የሚለውን ነው ምናየ ይልምሽ ቃል ስለገባ የተመረጡት የዳኑ ታዲያ ለመዳን ኮንዲሽን አለ። የክርስቶስ ሞት እዳቸው በክርስቶስ ሞት መወራረድ አለበት። የተወራረደው እዳ ግን ማለት ምን ማለት ነው? መቶ ሰው እዳ አለበት። የአገሪቱ ብሔራዊ እዳ ለምሳሌ ኢትዮጵያ በጣም ብዙ የተበላ ብር አለብን አይደል? ቢሊዮኖች በእያንዳንዳችን ሲካፈል ለምሳሌ መቶ ሺህ ብር በዜጋ እዳ አለበት። በቃ ሁሉ ሰው እዳ አለበት። ከዛ መካከል አንድ ባለ ሀብት መጣና ያንተ እዳችሁን ከፍያለሁ ብሎ ከፈለ ማለት ነው። እዳቸው መከፈል አለበት። የሁሉም ግን አይደለም። የመረጣቸውን ብቻ እዳ ከፈለ። እሺ አሉ ፕራክቲካሊ እዳቸው ተከፍሎ ወጣው ነው። መጀመሪያ ማለት ተጠራ ማለት ነው። እኛ እናቃቸው ይወል የተጠሩትን የሚያቃቸው ማን ነው? እግዚአብሔር። እኛ እናቀ ና ስንለው መስሎት መጣ አልተጠራም እኮ እኛ ግን መጠራቱን አለ መጠራቱን አናቀ። እሺ መጀመሪያን ፈቀደልኝ ቆይ ቆይ ተስፍሽ ተስፍሽ አይደለም አይደለም ኖ ኖ ኖ ታይም አንችልም። አየ አሁን ምንድነው ጥያቄ? ለምን ታዲያ ወንጌል ለምን እናሰራጫለን? ሚልም መቀጠል ትችላለ። የተወሰኑት ብቻ ሚዱ ነው አናቃቸውማ። የተመረጡትን የሚያቀው እግዚአብሔር ነው። ስለዚህ በሆነ መንገድ ያድናቸዋል። እኛ ግን ወንጌል ስንነገር ይላል እኮ ሐዋርያት ሥራ ላይ ጥቅስ ሰጣለሁ፣ ለዘላለም ሕይወት የተመረጡት ሁሉ ዳኑ ይላል ሐዋርያት ሥራ ላይ። ወንጌል ሰብከዋል፣ ሲመጡ ግን የሚመጡት የተወሰኑ ለዘላለም ሕይወት እግዚአብሔር የወሰናቸው፣ እኛ ግን አናቃቸው። ስለዚህ ድኗል ብለን አገልግሎት ሾመን ምናምን አናቀውም፣ እኛ አናቀም። መጨረሻ ላይ ሲሄድ ያው አልተጠራም ማለት ነው ትላለ። ምክንያቱም ለእኛ ግልባጩን አልሰጠንም። እከሌ ከሌ ተጠርቷል እከሌ ከሌ አልተጠራም ብሎ ግልባጩን አልሰጠንም። እግዚአብሔር ጋር ነው ያለው። ስለዚህ የእኛ ስራ ምንድን ነው? ወንጌል እንሰብካለን። ለምን? ይሄ ፍቅር ዝም ብሎ አንኮንዲሽናል እኛን መውደዱ ምቃል ገርሞን ይሄ ጌታ እና ምን ይፈልጋል እንድንታዘዘው? ምን ወንጌሉን እንድንነግር? ለምንድን ነው የምንነግረው? እንዲድኑ እነማን ናቸው የሚድኑ? የተወሰኑት እነማን ናቸው የተወሰኑት? አናቃቸው። እንደ ተጠራሽ ታስቢያለሽ? እግዚአብሔር ዓለም ሳይፈጠር እንደመረጠሽ በቃ የትም አትሄጂ። በቃ ሪላክስ ጋድ ኢዝ ኢን ቻርጅ ሪላክስ። ሰዓታችን አልቋል። ይቅርታ ሰዓታችን አልቋል። እቺን ብቻ አስቡልኝ። ቶታል ዲፕሬቪቲ ቱሊፕ ቲ ቶታል ዲፕሬቪቲ ዩ አንኮንዲሽናል ኤሌክሽን ኤል ሊሚትድ አቶንመንት አይ ኢሬዚስቲብል ግሬስ ፒ ፐርሲቨራንስ ኦፍ ዘ ሴንትስ ማለት ነው። ገኒ ልጸልይልን። አዎ ለኔክስት አውላል። አዎ አዎ ኔክስት። እሺ ሲጀምር ሪካፕ አረግና ከዛ በዚሁን ቀጥልና እኔ ግን ኔክስት ያሰብኩት እኔ አጌንስት ለሆን ነበር፣ ግን የተወሰነ ጊዜ በዚሁ እንሄዳለን። በቃ በደንብ እንደ ዓለም ሳይፈጠር እንደ ተጠራሽ እንደ ተመረጥሽ ትጠራጠሪያለሽ? ትየጽጊ እሺ ይብቃን። ሰዓታችን ስላለቀ ብቻ ሳምንት እንቀጥላለን። እንዲህ እንደሚሆን ግልጽ ነው። ያው ቤተክርስቲያንን ለ500 ዓመት ሲያሟግት የኖረ ሐሳብ ነው። መቋጫ እንደማናበጅለት ግልጽ ነው። ግን አትሊስት የእግዚአብሔር ሉዓላዊነት ጥግ ድረስ ሲወሰድ ይሄ ነው የሚሆነው ማለት ነው። እና ኃጢአት የሚጠፉቱ እንዲጠፉም ተወስኖ ነው። ኃጢአት ስንሰራም እግዚአብሔር አውቆ እንድናረግም ወስኖ ጭምር ነው። ምክንያቱም ሂ ኢዝ ኢን ኮንትሮል ማለት ነው። ዳንኤል ጨርስልኝ።
ያው ጳውሎስ